Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የእናንተዋ ታክሲ የጥምቀት በዓል ቄጠማዋን ጎዝጉዛ አብራችሁ ታመሻለች። መስታወት አረጋውም እዚህ በጋቢና አብራኛለች።
ሰላም እንደምናመሻችሁ፣ እንኳን ለጥምቀት በዓል በሰላም አደረሳችሁ።
የጥምቀት በዓል አከባበርን በዩኔስኮ ለማስመዝገብ ቅድመ ዝግጅት እያደረጉ መሆኑን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቃል አቀባዮች ገለጹ።
አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደርና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ በፎቶግራፍ በጽሁፍ እንዲቀርቡ።
በሌላ በኩል በኢትዮጵያ በአማራና በኦሮሚያ ክልል ከነበረው የተቃውሞ እንቅስቃሴ በኋላ የተከበረው የከተራና የጥምቀት በዓል ጠንካራ ፍተሻና ጥበቃ እንደነበረ በበዓሉ የተገኙ ገልጸዋል።
ሴቶች የሚፈትሹ ፖሊሶች፣ ፌደራል ፖሊስ አለ፣ ወንዶችም አሉ። እነሱ ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ፣ የሴቶች ቦርሳ የሚሆን ወንዶች ደግሞ ከታች ጉልበት ድረስ እየተፈተሸ ነው።
በመቀሌ ከተማ ደግሞ ሕዝብ የሚሰበሰብባቸውን በዓላት በማስተባበር ስራ የተሰማሩ ወጣቶች በጋቢና አሳፍረናል።
ሁሌ በወርሃዊና ዓመታዊ በዓላትን በከሌ ከተማ ያሉ አድባራት ላይ እየዞርን የጸጥታና በሰላማዊ መንገድ በዓሉ እንዲያልፍ እንሰራለን።
በመጨረሻው ዘገባችን ወደ ሳውዲ አረቢያ እናመራለን። ህጋዊ የስራ ፍቃድ ያላቸው 8 ወጣት ኢትዮጵያውያን በፍርድ ቤት በነጻ እንዲለቀቁ ቢበየንላቸውም ከታሰሩ 1 ዓመት ከ4 ወር ሞልቷቸዋል።
ቤተሰብ እየረዳን አይደለም። እኛም ከምንም ነገር ውጭ ሆነናል፣ ከሰውነት ውጭ ሆነናል። ብዙ አደጋ ደርሶብናል። እስር ቤት ነገር ታውቀዋለህ፣ ህሊናችን ታስረዋል።
ይህ እስር ቤት ይዞታችን ጠያቂ የለንም። ያኔ በር ዘብድበን እንኳን ልንጠይቅ ፖሊስ ብንጠራ ራሱ ፖሊሶቹ ቀርቦ ምንም ያናገሩን ነገር የለም። ጉዳያችን በፍርድ ቤት ስለተያዘ መሳፈልም ሆነ መውጣት አትችሉም ተባል።
በጅዳ የኢትዮጵያ ቆንስላ ጽህፈት ቤትስ ምን ይላል?
ኖ እኛ ጋር የመጣ ነገር የለም። እኛ ጋር ሲያሳውቁን ወዲያው ለሚመለከተው ደብዳቤ እንጽፋለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የጥምቀት በዓል አከባበርን በዩኔስኮ ለማስመዝገብ ቅድመ ዝግጅት እየተደረገ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። በሌላ በኩል በኢትዮጵያ በአማራና በኦሮሚያ ክልል ከነበረው የተቃውሞ እንቅስቃሴ በኋላ የተከበረው የከተራና የጥምቀት በዓል ጠንካራ ፍተሻና ጥበቃ እንደነበረበት፣ ከዚህ አንጻርም ከተለመደው ውጪ ጳጳሳቱ ከታቦቱ ጋር በእግር ሲጓዙ እንዳልታዩ ነዋሪዎች ተናግረዋል። እንዲሁም ከሌላ ጊዜ በተለየ ሁኔታ የቱሪስቶች ቁጥር ቀንሷል ተብሏል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። አሁን ወደ ዓለም አቀፍ ዜና ስንሻገር ኬንያ ውስጥ ሰዎች ለመምረጥ እንዲመዘገቡ በሚደረገው ጥረት መሪዎች በብዛት እንዲመዘገቡ የሚደረግበት መንገድ እየቀየሱ ነው። በሰርግና በቀብር ስርዓቶች እንዲሁም በአብያተ ቤተ ክርስቲያናት የሚመዘገቡበትን መንገድ እያመቻቹ መሆኑም ታውቋል። አማንያን ለመምረጥ ካልተመዘገቡ በስተቀር ቅዱስ ቁርባን እንዳይቀበሉ እስከ ማገድም ድረስ ተሄዷል። ለመምረጥ ገና ያልተመዘገቡ 9 ሚሊዮን የሚሆኑ ከ18 ዓመት እድሜ በላይ የሆኑ ብሔራዊ መታወቂያ ወይም ፓስፖርት ያላቸው ኬንያውያንን ኢላማ ማድረጉን የኬንያ የምርጫ አካል አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት ባደረጉት የመጨረሻ ጋዜጣዊ መግለጫ ከሳቸው የስምንት ዓመታት ፕሬዚዳንት በኋላ ስለሚመጣው አዲስ አስተዳደር ስጋት ያደረባቸውን አሜሪካውያንን ለማጽናናት ሞክረዋል። በሀገሪቱ አምናለሁ፣ በአሜሪካ ሕዝብ እተማመናለሁ፣ ሰዎች ከመጥፎነት ይልቅ ጦርነታቸው እንደሚያመዝን አምናለሁ ሲሉ አስገንዝበዋል። የዋይት ሀውስ ቤተ መንግስት ጋዜጠኞች ፕሬዚዳንት ኦባማ አክራሪ ስለሆነው የቀድሞ የስለላ ክፍል ሰራተኛ ቸልሲ ማኒንግ የእስራት ጊዜን ለማሳጠር ስለወሰዱት ውሳኔና ስለ ሌሎች ጉዳዮችም ጠይቀዋቸዋል። በመጨረሻም የዩናይትድ ስቴትስ B2 ተዋጊ አውሮፕላኖችና ወታደራዊ ድሮኖች ትላንት ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድኑ ወታደራዊ ሰፈሮች ላይ ድብደባ እንዳካሄዱ የመከላከያ ባለስልጣኖች ገልጸዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ዜናውን ያቀርብላችሁ ጽዮን ግርማ ነኝ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የጥምቀት በዓል አከባበርን በዩኔስኮ ለማስመዝገብ ቅድመ ዝግጅት እያደረጉ መሆኑን የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪዎች አስታወቁ። በሌላ በኩል በኢትዮጵያ በአማራና በኦሮሚያ ክልል ከነበረው የተቃውሞ እንቅስቃሴ በኋላ የተከበረው የከተራና የጥምቀት በዓል ከፍተኛ ጠንካራ ፍተሻና ጥበቃ እንደተደረገበትም፣ ከዚህ አንጻር ደግሞ ከተለመደው ውጪ ጳጳሳት ከታቦቱ ጋር በእግር ሲጓዙ እንዳልታዩ ነዋሪዎች ገልጸዋል። እንዲሁም ከሌላ ጊዜ በተለየ ሁኔታ የቱሪስቶች ቁጥር ቀንሷል ተብሏል። ዝርዝሩን ጽዮን ግርማ ይዛለች።
በኦሮሚያና በአማራ ክልል የተቀሰቀሱት ተቃውሞዎች አንድ ዓመት አስቆጥረዋል። ከተባባሱት ተቃውሞዎች በኋላ ሰዎች በብዛት አደባባይ የሚወጡበት የከተራና የጥምቀት በዓል ሲከበር የመጀመሪያው ነው። በአዲስ አበባ፣ ባህር ዳርና በጎንደር ያነጋገርናቸው ነዋሪዎች እንዳሉት ሃይማኖታዊ ስርዓቱ በተለያዩ ቦታዎች እጅግ በርካታ ሕዝብ በተገኘበት በሰላም ተከብሮ ማለፉን ነው። ከሃይማኖታዊ ስርዓቱ በተጨማሪም ባህላዊውና የጥምቀት ጨዋታዎች በየቦታው መካሄዳቸውን ነው። እንዲሁም በተለምዶ የጥምቀት ተመላሾች የሚባሉት በየአካባቢው የተደራጁ ወጣቶች ታቦት የሚያልፉባቸውን መንገዶች በማጽዳት ምንጣፍ በማንጠፍና በማሸብረቅ የተለመደውን ስርዓት ሲያከናውኑ እንደነበርም ተናግረዋል። በዚህ በዓል አከባበር ከዚህ ቀደም በባሰ ሁኔታ የተከናወነ ጥብቅ ፍተሻ እንደነበርም ነዋሪዎቹ ገልጸዋል። ስሙ እንዳይጠቀስ የጠየቀ በአዲስ አበባ በጃን ሜዳ በዓሉን እንዳከበረ የገለጸልን ወጣት ነበር ያለውን ፍተሻ እንዲህ ገልጸዋል።
ረጅም ሁለት ሰዓት የፈጀው የጃን ሜዳ አካባቢ ነው። ሁለት ጊዜ ፍተሻ ነበር። በጣም በርካታ ህዝብ ነበር እና መጨናነቅ ነበር። ያ እና ሁለት ጊዜ ነው ፍተሻው ደግሞ የተካሄደው ሁለት ጊዜ ነው። ያው ሰው ግን በጸጥታ ራሱ ያው ሴቶች የሚፈትሹ ፖሊሶች፣ ፌደራል ፖሊስ አለ፣ ወንዶችም አሉ። እነሱ ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ፣ የሴቶችን ቦርሳ የሚሆን ወንዶች ደግሞ ከታች እስከ ጉልበት ድረስ እየተፈተሸ ነው። ስለዚህ ጊዜው በጣም እንትን ነበረ እና ቀድመው ደግሞ ጀምሮ ወረቦቹ የወሎ ነጎድጓድ ፒያሳ ያለው ቅዱስ ዮሐንስ ቤተክርስቲያን ተረኛ ነው ያው በየአመቱ አይደል የሚደርሰው እና የእነሱ የወረብም ጀምሮ ነበር። እኛ በመሀል እየሰበድን ጥቂት ይሰማ ነበር፣ ግን ያ መጨናነቅ ስለነበር ብዙ ጊዜ ቆመን ነበር ከመግባታችን በፊት።
ከዚህ ቀደም ጃን ሜዳ ለመግባት ከሚፈጀው ጊዜ በከተራውም በጥምቀትም በዓል ላይ እንዲሁ ረዘም ያለ ጊዜ መፍጀቱን ይናገራል ይህ ወጣት። በጎንደር ከተማ ያነጋገርናቸው ወጣቶች ስማቸውንም ሆነ ማንነታቸውን እንዳንጠቅስ ጠይቀውናል። የከተራውም ሆነ የጥምቀት በዓል በሰላም መጠናቀቁንም ገልጸዋል። ነገር ግን እጅግ በጣም ጠንካራ የተባለ ፍተሻ እንደነበርና የጸጥታ አስከባሪ አካላት ውስጥ ድረስ ጠልቀው በመግባት ከፍተኛ ፍተሻ ሲያደርጉ እንደነበር ተናግረዋል። በባህር ዳር ከተማም እንዲሁ በዓሉ በሰላም መከበሩን ገልጸው ጥብቅ ፍተሻና ሰዎች በስጋት በዓሉን እንዳከበሩ ገልጸውልናል። ስማቸው እንዳይጠቀስ የጠየቁን አንድ ወጣት የበዓሉን አከባበር እንዲህ ገልጸውልናል።
ባለፈው ዓመት በጣም ጥሩ ነበር። ባህር ዳር ከተራውም ዋናው በዓልም ጥሩ ነው የነበረው። በአሁኑ ግን ሰው በጣም ስጋት ነበረው። ሰላማዊ ይሆናል አይሆንም ስጋት ስለነበረው፣ ዛሬ ኢሬቻ ባለ የነበረው ነገር ይከሰታል እያለ አንዳንዱ ሰውም ስጋት ነበረው እና ልጆቹንም እንዲሰድ አልፈለገም። እኛም በተጠንቀቅ ነው እንደምንም ብለን ያው ሃይማኖታችን ስለሚያስገድደን እዛ አቴ እንዲያደርግ ነው እኛም
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት ቤተ መዘክር መምሪያ ኃላፊና እንደዚሁም የበዓል አከባበር ኮሚቴ የነበሩት መለከተ ሰላም ቀሲስ ሰለሞን ቶልቻ የጥምቀት በዓል በሰላም መከበሩን በደመቀ ሁኔታ በርካታ ሰዎች በተገኙበት በመላው ኢትዮጵያ ከተራውና በዓሉ መከበሩን ገልጸው እንደዚሁም በቤተ ክርስቲያን አካባቢ የጥምቀትን በዓል በዩኒስኮ ለማስመዝገብ ጥረት እየተደረገ መሆኑን ገልጸዋል። ልናል
በዩኔስኮ ለማስመዝገብ ከፍተኛ ዝግጅት እያደረግን ነው ያለነው። ከባህልና ቱሪዝም ሚኒስቴር በቅርስ ጥበቃ ባለስልጣን በኩል ለቤተክርስቲያናችን የተሰጠን ማስመዝገቢያ ሰነዶችን እያዘጋጀን ነው ያለነው። አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደርና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ በፎቶግራፍ በጽሁፍ እንዲቀርቡ መመሪያው የተሰጠውን እንደ ተቋም የኢትዮጵያ ቤተክርስቲያን ጥምቀትን ከማይዳሰሱ ቅርሶች በዩኔስኮ ለማስመዝገብ ከፍተኛ ዝግጅት አድርገን ዛሬም በጃን ሜዳ በአራቱም ቦታዎች ላይ በአንድ ሁኔታ እየተከበረ ነው። ይህንን የማስመዝገቢያ ሰነድ እያዘጋጀን ያለ ነው እና ለቅርስና ጥበቃ ባለስልጣን ልናቀርብ ነው።
ቀሲስ ሰለሞን እንዳሉት ይሄ የዛሬው ጥብቅ ፍተሻ ከዚህም አንጻር ሁኔታውን በዩኒስኮ ለማስመዝገብ ቪዲዮ ሲቀረጽ ስለነበረ ከሱም እንደዚሁም ደግሞ የመንግስት የጥበቃ ኃላፊዎች በዓሉ በሰላም እንዲከበር ከነበረው ፍላጎት የተነሳ ከፍተኛ ጥበቃ እንደነበር ይገልጻሉ። በሌላ በኩል ያነጋገርናቸው በጃን ሜዳ በዓሉን ሲያከብሩ የነበረ ነዋሪ እንደገለጹት ጳጳሳቱ ከተለመደ ውጪ በእግራቸው ከታቦቱ ጋር ሲጓዙ እንዳልታዩና ይህም ከፍተኛ ጥያቄን እንደፈጠረ ገልጸውልናል። ቀሲስ ሰለሞንም ለዚህ ሲመልሱ ጳጳሳቱ በተለያዩ ቦታዎች ባለፉት 5 ዓመታት በተለያዩ ቦታዎች በእግራቸው ታቦታትን ሲያጅቡ እንደታዩና የዛሬው ከጥበቃ ጋር በተያያዘ እንደዚሁም ደግሞ ከፍተኛ መጨናነቅ ስለነበር ከድካም ጋር በተያያዘ በእግራቸው ሳይጓዙ እንዳልቀረ ገልጸውልናል።
በመቀሌ ከተማ እንደ ዛሬው የጥምቀት በዓልን የመሰሉ ሕዝብ የሚሰበሰብባቸው በዓላትን በማስተባበር ስራ የተሰማሩ ወጣቶችን በጋቢና እናሳፍራለን። 150 ወጣቶች ናታኒም በሚል ስያሜ ተሰባስበው በከተማዋ የሚከበሩትን ሃይማኖታዊ በዓላት ያስፈጽማሉ። ዛሬ ጠዋት የጥምቀት በዓል ስነ ስርዓቱን ጠብቆ በሰላም እንዲፈጸም ሲንቀሳቀሱ ግርማይ ገብሩ ሰብሳቢውን አነጋግሯል። ወደ ሰው እንለፍ።
የተጠመቃችሁ ሁሉ ክርስቶስን ለብሳችኋል የሚል ነጭ ልብስ የለበሱ ናታኒም በሚል ባህረ ጥምቀቱ አፈጻጸም የሚመሩት ወጣቶች አሉ መቀለ ከተማ ውስጥ። እስኪ ወጣቶቹን የሚያስተባብር አንድ ወጣት አለ፣ ማን ልበል?
መላኩ ማህሪ የናታኒም ወጣት ስብስብ ሰብሳቢ ነኝ።
መላኩ፣ ይህ ናታኒም ማን ነው ያደራጀው?
ያው በእግዚአብሔር ፍቃድ ያው ወጣት ነው ቤተክርስቲያን እናጽዳ ብሎ 1-12 የሚሆን ሰዎች ጀመር ነው። በዛ በተጀመረ እስካሁን ወደ 150 የሚደርስ አካል እየተጓዘ ነው። ናታኒም ማለት ታናሽ አገልጋይ ማለት ነው። እግዚአብሔር ቤት ጠራጊዎች የሚል መጽሐፍ ቅዱስ ላይ ያለው ስም ነው። እኛም ታናሽ አገልጋይ ሆነን በእግዚአብሔር ቤት ላይ ያለውን ጽዳትና የሚያስፈልጉ ጸጥታዎችን የምንሰራ ስለሆነ ለዛ ነው ናታኒም የተባለው የስራው ስም ትርጉም ነው።
ምን ያህል ትሆናላችሁ መላኩ?
150 ወጣቶች አለን።
እስኪ መቼ ነው የተጀመረው? ዋና ስራችሁስ ምንድን ነው? ይህንን የባህረ ጥምቀቱን ማስፈጸም ብቻ ነው ወይስ ሌላም ስራ አላችሁ?
የተጀመረው 2001 ላይ ነው። በአብዩ ስራችን ያለው እዚህ አሁን ይሄ ባህረ ጥምቀት ላይ ይህንን አዳራሽ ተፈጽሞ እዚህ እስኪደርስ ድረስ መስራት አንዱ ነበረ። በተጨማሪም ፋውንቴን እንዲሰራ አድርገን ጋቢውን ታጥሮበት ስፒንክለሮች ተጠቅመን ውሃ በሰላም ህዝቡ ላይ በሰላም እንዲደርስ ማዘጋጀት የሚል ይሄ አንዱ ስራችን ነው። በተጨማሪ ግን ስራችን ይሄ ብቻ አይደለም። ሁሌ በወርሃዊና አመታዊ በዓላት በመቀሌ ከተማ ያሉ አድባራት ላይ እየዞርን የጸጥታና በሰላማዊ መንገድ በዓሉ እንዲያልፍ እንሰራለን።
150 ወጣቶች ናቸው ያላችሁት፣ ሴቶች አላይም ወንዶች ወጣቶች ብቻ ናቸው ያላችሁት? ይሄ ሆን ተብሎ የተደረገ ነው? ምክንያት አለው? ምንድን ነው?
ሆን ተብሎ የተደረገ አይደለም። በአጋጣሚ የተጀመረው በወንዶች ነበረ። በቃ ከዛ ኋላ የጠየቀም አካል የለም። ዝም ብለን ያለውን ነው እያስከተልን ያለ ነው እንጂ ሆን ብለን ያደረግነው ነገር አይደለም። እዚህ ያለው በብዛት በጉልበት ስራ የሚሰራ ነው። ሴቶች ይህንን ስንል ግን የሚያስፈልገን ሲኖር፣ ለምሳሌ አዳራሹን ስንጨርስ መስተዋቱ መወልወል ነበረበትና ያንን እህቶች መጥተው ነው ያጸዱልን። በሚያስፈልግ ሰዓት እናሳትፋቸዋለን። የበረከት ስራ ስለሆነ ተሳተፉ ብለን እንጋብዛለን። ቤተክርስቲያንም ስናጸዳ እንዲሁ መጥተው ያግዙ ነው።
ዋጋችሁ ምንድን ነው? ምንድን ነው የምታገኙት?
ዋጋችን እንግዲህ በረከት ነው። ከእግዚአብሔር በረከት ለማግኘት ነው ሁሉ ወጣት እዚህ እየሰራ ያለው። እውነትም እናገኛለን በረከት። የወጣትነት እድሜያችን የተባረከ እንዲሆን ነው እዚህ እየሰራ ነው ያለው።
አሁን እንግዲህ ወጣቶቹ የተለያየ ስራም ይኖራቸዋል፣ ትምህርትም ይኖራቸዋል እና በየወሩ እና በየአመቱ መጥተው ይህንን አገልግሎት ለመስጠት ምን ያህል ፈቃደኞች ናቸው?
ሁሉም በትጋትና በደስታ ነው የሚሰሩት። የቤተክርስቲያን በዓላት ሁሌ በብዛት ሌሊት ስለሆነ ከአስር ሰዓት ጀምሮ ሁሉ ወጣት ይገኝና ስራ ያለው እስከ ስራ ሰዓት ውስጥ ካለው ድረስ አገልግሎ ነው የሚሄደው። ይህንን ሲያደርጉ ደግሞ ከልብ ተነሳሽነት ባለበት መንፈስ ነው እና የሚሰሩት። ሁሉም በእንደዚህ አይነት ትጋት ነው ያሉት።
አሁን መቀለ ከተማ ውስጥ በተለምዶ ሰውሕ ንጉስ ብለን በምንጠራው የባህረ ጥምቀቱ ውስጥ ነው ያለ ነው። እስካሁን ምንድን ነው እየተሰራ ያለው? አሁን ቀጣይ ስራስ ምንድን ነው?
እስካሁን ድረስ ያለው ያው ታቦታቱም ያሉበት በዳስ ነበረና ብዙ ብርድ ንፋስ ያለበት ቦታ ነው። እዚህ ቦታ ላይ ያንን ለመከላከል አዳራሽ ተሰርቶ ያው ፍጻሜ ላይ ደርሰናል። አዳራሹ የኮርኒስና መሬት ላይ ማቴኔላ ማንጠፍ ስራ ይቀረዋል። ከዛ ውጭ ግን ያለን አሁን ዙሪያው አጥሩ የታጠረ ስላልሆነ ብዙ ክፍተት ስላለው የሁለተኛው ስራችን አጥር መታጠር አለበት። ከዛ ዘመናዊ ፋውንቴን እናሰራለን። በተጨማሪ ለወደፊት የተያዘው ፕላን እዚህ ቦታ ላይ ላይብረሪ እንዲኖር ወጣቶች የሚዝናኑበት ቦታ ሆኖ ላይብረሪ ደግሞ መጽሐፍትና ታሪካዊ ነገሮች ሁሉ በፎቶም ይሁን በቪዲዮ የታገዙ ነገሮች እዚህ አስቀምጠን በከተማ ላይ ያሉ ወጣቶች የሀገራቸውን ታሪክ የሚያውቁበትን ቅርስ እዚህ ለማስቀመጥ አስበናል።
በጣም ጥሩ ነው። መላኩ መሀሪ የናታኒ ማስተባባሪ፣ አሁን ስርዓቱ እንዴት ነው? አፈጻጸሙ ምንድን ነው የሚቀረን በዚህ ሰዓት?
ከዚህ በኋላ እዚህ አውደ ምሕረት ላይ ትምህርት ይሰጣል በአባቶች። ትምህርቱ ከተሰጠ በኋላ በብፁዕ ሊቀ ጳጳስ እዚህ ጸበሉን ባርከው የጸበል መርጫ ስነ ስርዓት ነው የሚቀጥለው። ያለን ሂደት እሱ ነው።
እስካሁን እንደፈለጋችሁት በሰላማዊና ጸጥታውን ስርዓቱን ጠብቆ እየሄደላችሁ ነው? እንዴት ነው?
እግዚአብሔር ይመስገን እስካሁን ባለው ሂደት ሰላማዊ ሆነ አካሄድ ነው እየሄደ ያለው። የሚያስፈልጉ ማቴሪያሎችም ያው 11ኛው ሰዓት ላይ ብዙ ሞክረን ከሰውም ተለምኖ መጥቶ ሰብስበን ይዘናል። ስለዚህ በሁሉ ነገር እኛ ዝግጁ ነን ያለ ነው። ያው ሁሉ ህዝብ አግዞን በሰላም እንደሚያልፍ ተስፋ እናደርጋለን።
እንግዲህ መላኩ መሀሪ በጣም ነው የማመሰግንህ። እንኳንም አደረሰ።
እንኳን አብሮ አደረሰን። አመሰግናለሁ።
Christos te tamke, Christos te tamke. Jordanos, ከላይ በሮብሽ አለ መድኃኒት ተጠመቀበት።
ወደሚቀጥለው ፕሮግራማችን ስናልፍ በመካከለኛው ምስራቅ ስራ ፍለጋ ላይ የሚሰማሩ በርካታ ኢትዮጵያውያን የዓለም አቀፍ የሰራተኞችን መብት በማያስከብርና ቀጣሪ ግለሰቦችና የንግድ ተቋማት ግንኙነት የሚያሳይ ዘገባ ቀዳሚ ክፍልን ባለፈው ሳምንት አስደምጣናችሁ ነበር። ለማስታወስ ያህል እንዴት እንደተያዙ እስቲ እንስማው። ዘገባው የሄኖክ ተማዝገር ነው።
እኔ አብዱሰመድ አረብ እባላለሁ። ከጉራጌ ክልል ጉንችሌ ከሚባል አካባቢ ነው የመጣሁት ማለት ነው።
ሙሐመድ ኑር ሀሰን እንድሪስ ባለ ማለት ነው። የመጣሁት ከቦረና መቀነ ሰላም ከአማራ ክልል ማለት ነው።
ከዘር ሽፋ አሊ ይባላለሁ። የመጣሁበት ከጅማ ኦሮሚያ ክልል ነው።
በጠቅላላ 8 ናቸው። እያንዳንዳቸው እስከ 100,000 የኢትዮጵያ ብር ወጪ በማድረግ ነው ሰርተው ለማግኘትና ቤተሰብ ለመርዳት በሚል ጥሪታቸውን አሟጠው የንግድ ተቋማቶቻቸውን በኢትዮጵያ ዘግተው ለከፋላ ለወኪሎችና ለሌሎች ወጪዎች አዋሉት። የተሻለ ኑሮ የተሻለ ደሞዝ በሳውዲ አረቢያ ለማግኘት ነበር። በኑድል ፓስታ በሚፈበርከው ኢንዶሚ ኩባንያ በተቀጣሪ ድርጅት በኩል በኮንትራክት ስራ ይጀምሩ። የ27 ዓመቱ አብዱል ሰመድ አረብ እንዴት ከስራ ቦታቸው እንደተወሰዱና ያለ ህግ አግባብና የሥራና አሰሪ ሁኔታዎች በማይፈቅዱት መሰረት ለአንድ ዓመት ከአራት ወር በጸጥታ ኃይሎች እንደታሰሩ ከእስር ቤት ያስረዳል።
በመጀመሪያ እኛ ያው እየሰራን ያለ ነው ያው በሀገሪቱ ህግ መሰረት አሰሪ የሚባል ነገር አለ። ማለት የሀገሪቱን የመኖሪያ ፍቃድ የሚሰጥ ግለሰብ አለ። ያንን ግለሰብ ስር ሆነን እሱ ኃላፊ ሆኖ እኛን ከሆነ ካምፓኒ ጋር ኮንትራት ወስቶ የሚያስፈልጉት መስፈርቶችን አሟልቶ እዛ ቦታ እንድንሰራ ያደርጋል። ቢያንስ ካምፓኒው ላይ 2 ዓመት ከ5 ወር ገደማ ነው የሰራንበት እና ዕለቱ እሁድ ነበረ። መተበል አመል ነው የሚባሉት እዚህ ሀገር ላይ ከጠዋቱ በ4 ሰዓት በኢትዮጵያ አቆጣጠር ካምፓኒውን ይገባሉ እና በገቡበት ሰዓት ያው እኛ እነሱ ቢገቡም ብዙም እንትን የሚያስጨንቀን ነገር አልነበረም። ለምን ህጋዊ መሆናችንን ነው የምናውቀው። ህጋዊ የሆነ ቦታ መስራታችንን ነው የምናውቀው።
አስቀድመን ካሰማናችሁ የአብዱል ሰመድ አረብ ንግግር ጉዳዩን ለማስታወስ የወሰድነው ነው። ዛሬ ሌሎች 2 እስረኞችን የአሰሪ ድርጅቱን እንዲሁም ከኢትዮጵያ ኤምባሲ ቆንስላ ጽህፈት ቤት ሰራተኞች እንዲሁን ሰማለን። ሄኖክ ነው ሁሉንም ያነጋገራቸው። በቅድሚያ ወደ ሌሎቹ ታሳሪዎች እንሂድ።
ሙሐመድ ኑር ሀሰን እንድሪስ ማለት ነው። የመጣሁት ከቦረና መቀነ ሰላም ከአማራ ክልል ማለት ነው። ያው ህጋዊ ነን፣ ምንም ችግር የለብንም። እኛ ስንያዝ ማለት ነው የሀገሪቱን ህግና ደንብ ሁሉ አሟልተናል። እኛ ወደ ሀገራችን መሳፈር እንፈልጋለን። ከዚህ በላይ ህጋዊ ነን፣ ምንም አይነት ጥፋት የለብንም። ይሄን ነገር ከካዳችሁን ደግሞ ስለዚህ አሳፍሩን። እናንተን በምንም ነገር ልናሸንፋችሁ አንችልም። ምክንያቱም በእውነታ ላይ ነው ያጋችሁን። እውነታውን እያያችሁ ደግሞ እናንተ ወደዚህ ካስገባችሁን ሀገራችን መሳፈር አለባችሁ ብላችሁ ካላችሁን፣ ስለዚህ ምንም የምናደርገው ነገር ስለሌለ ወደ ሀገራችን አሳፍሩ ብለን ፎርም ሞላን። ፎርም ሙሉ ዳግመኛ አሉን። ዳግመኛ ፎርም ሞላን። በዛን ሰዓት አላሳፈሩን። አሁን እንደግመ በወር ነው እንደዚህ ለምን አላሳፈራችሁን? አሳፍሩን፣ መሳፈር ነው የምንፈልገው ብለን ተናገር። ጉዳያችሁ በፍርድ ቤት ስለተያዘ መሳፈርም ሆነ መውጣት አትችሉም ተባል።
ከዘር ሽፋ አሊ ይባላለሁ። የመጣሁበት ከጅማ ኦሮሚያ ክልል ነው። ኤምባሲያችን አንድ ቀን ያኔ እንጃ ቀጠሮ አለ ሂዱና ይሄ ቀጠሮ አክብራችሁ ስሙልን ስንላችሁ ራሱ አንድ ቀን ይሄን ነገር ተግብሮልን አያውቀውም። እኛ ኢትዮጵያ ኤምባሲ ማለት ነው አንድ ቀን የሆነ እርዳታ እንኳን አንድ ከስራ ነገር ማለት ነው አንድ ልብስ እንኳን አምጥቶልን አያውቁም። የሌላ ዜጋ ኤምባሲ ነው ለእኛ ታካ ልብስ ሲያስገባልን የነበረው ሳሙና ገላችን የምንታጠበው የመጨረሻ ማለት ነው።
የእስር ቤት ይዞታችሁ ምን ይመስላል?
የእስር ቤት ይዞታችን ጠያቂ የለንም። ያኔ በር ዘብድበን እንኳን ልንጠይቅ ፖሊስ ብንጠራ ራሱ ፖሊሶቹ ቀርቦ ምንም የሚያናገሩን ነገር የለም። ጥሩ መልስም የመለሰልን የለም።
በመጀመሪያ ያው እኛ አሁን እዚህ ጋር ያለነው የሰው ሀገር ላይ ነው። እባካችሁ ሰው ያልቻለው ነገር አያደርግም። በሚችለው ነገር ነው ማድረግ የሚችለው። የማይችለው ነገር ማንም ሰው አያስገድደውም። አላህም እንኳን አያስገድደውም ይሄ ነገር። ስለዚህ እባካችሁ እንደ ዜጋ የምችሉትን ነገር መታችሁ እንኳን
ዜጎቻቸውን አነጋግሩ።
እስረኞቹ እንደሚገልጹት ጉዳያቸው በፍርድ ቤት እልባት አግኝቶ ሳለ የኢትዮጵያ ኤምባሲ እየተባበራቸውና መብታቸውን እያስከበረ አለመሆኑን ነው። በጅዳ የኢትዮጵያ ኤምባሲ ቆንስላ ጽህፈት ቤት የዳያስፖራ ጉዳዮች ኃላፊ እንደሆኑ የገለጹት አቶ ተክለ ሃይማኖት ገብረ ዮሐንስ የሚከተለውን ብለዋል።
አይ እስከዚህ ስለነዚህ ጉዳይ የሰማሁት ነገር የለም። ለዜጎቻችን ጋር የሚያጋጥሙ ችግሮች ግን ከሀገሩ መንግስት ጋር እየተነጋገር መፍትሄ እንዳገኙ እናደርጋለን። እስካሁን ስለዚህ ኬዝ የሰማሁት ነገር የለም። ግን ውሳኔ ከተሰጠና ይመለስላቸው ከተባለ ግን ተግባር ላይ ይውላል። ብዙ ጊዜ እኛም እነዛ ጥቅሞቻቸው ሳያገኙ ማንኛውም እንትን ወደኋላ አንልም።
እንደገለጹት ከዚህ በፊት ከኢትዮጵያ ኤምባሲ ጋር እንደተነጋገሩ ገልጸዋል። ከቆንስላው ጽህፈት ቤትም ጋር እንደተነጋገሩ ገልጸዋል። ለእኛ ጉዳያችሁ ያልቃል፣ የእናንተ ህጋዊ ከሆናችሁ ችግር የለውም ከሚለው ውጪ የተከታተሉበት ነገር የለም፣ በፍርድ ቤትም ቢሆን ያለ ጠበቃ ነው እየተከራከርን ያለ ነው የሚል ሀሳብ አቅርበዋል።
እኛ ጋር የመጣ ነገር የለም። እኛ ጋር ሳያሳውቁን ወዲያው ለሚመለከተው ደብዳቤ እንጽፋለን። ጉዳያቸው ግልጽ እንዲደረግ እንጠይቃለን። በዛ ባገኘነው መንገድ ደግሞ እስከ መጨረሻው ጊዜ እንከታተላለን።
ፍርድ ቤቱ እንግዲህ አስቀድሞ ውሳኔውን ካሳለፈ ቆይቷል። ወደ አንድ ዓመት ሊሞላው ነው። ግን የፍርድ ቤት ውሳኔ ተፈጻሚ በማድረግ ረገድ ምንም አይነት እንቅስቃሴ የለም፣ በዚህ ሊያግዝ የሚችለው ኤምባሲው ነው በሚል ሲገልጹ ነበር። አሁን እንግዲህ ዜናውንም ከሰማችሁ በኋላ ምን አይነት ስራዎች ነው የምትሰሩት?
ያው ካገኘ ነው አሁንም ኢንፎርሜሽኑ ያሉበት አካባቢ የታሰሩበት አካባቢ እና ኬዙ እንትን ያደረገው ካወቅን እኛ አድረስ እናደርጋለን።
ስምንቱን ኢትዮጵያውያን ቀጥሮ የሚያሰራው ድርጅት ለዝግጅት ክፍላችን መግለጫ ለመስጠት እንደማይፈልግ ስራ አስኪያጁ ነግረውናል። የስራ ፈቃድ ያወጣላቸውም የሳውዲ ዜጋ ስልክ አያነሳም። የወጣቶቹን የመጨረሻ ሁኔታና የእስር ይዞታቸውን አስመልክቶ እልባት እንዳገኘ መረጃውን ለእናንተ እናደርሳለን።
እንግዲህ የዛሬው ፕሮግራማችን ወደ በመጠናቀቅ ላይ ይገኛል።
መልካም የበዓል ምሽት እንላለን።
መልካም በዓል። እንግዲህ ክትፎ አለ፣
ክትፎ እንግዲህ አለ፣ የጎመን ክትፎም ከሆነ በጎመን ክትፎ። በሁሉም አስተያየቶቻችሁን ላኩልን። የጥምቀት በዓል ደግሞ ፎቶዎቻችሁን ፌስቡክ ላይ አትቪዮ አማሪክ ላኩልን። ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አረጋውንን። ዝግጅታችንን ያቀነባበረልን ሞክቢል ያበረ ነው። ሙዚቃዎችን ደግሞ የመረጠልን ዲጄ ፋትሱ ነው ከሌላኛው ቴክኒሻናችን ጋር በመሆን። እንግዲህ መልካም ምሽት እንላለን።
መልካም በዓል። What did you mean to say?
በቤት ምሆን አይሞላ ይሄ ሲሄድ ያይመጣ ጊዜ ሽሮ ቃልያነባ አንመቻለው ጎኔ አንመቻለው ጎኔ አንመቻለው ጎኔ አንመቻለው ጎኔ